በኢየሱስ አውያን ማህበር ስር የሚተዳደረው በሁለት ሳምንት አንድ የሚታተመው ካቶሊካዊ ስልጣኔ የተሰየመው መጽሔት እንደ አውሮፓውያን አቆጣጠር ከጥር 14 ቀን እስከ ጥር 28 ቀን 2015 ዓመተ ምህረት በሚያወጣው ህትመቱ ስር ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ የቅዱስ ጴጥሮስ ተከታይ የቅርብ ተባባሪዎች የአበይት ሐዋርያዊ ባለስልጣናት ጳጳሳዊ ምክር ቤቶችና ቅዱሳን ማህበራት መዋቅራዊ ህዳሴ ለማስረጽ አልመው የወጠኑት የህዳሴ እቅድ እግብር ላይ እየዋለ መሆኑ የኢየሱሳውያን ማህበር አባል አባ ጆቫኒ ሳሌ የቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ ህዳሴ በሚል እስር ባጠናቀሩት የጥናት ጽሑፍ ስር ገልጠው የቅዱስ ጴጥሮስ ተከታይ የበላይ ሐዋርያ መስተዳድር መዋቅሮች ማለትም በኩሪያ ሮማና የሚሰባሰቡት መዋቅሮች ህዳሴ ሁለተኛው የቫቲካን ጉባኤ ተካሂዶ በነበረበት ወቅት በተለይ ደግሞ ቤተ ክርስቲያን በሚል ርዕስ ብፁዓን የጉባኤው አበው በሁለተኛው ክፍለ ውይይት አካሂደውት በነበረው ውሎ የቤተ ክርስቲያን ጠመቃዊ ገጽታው በተመለከተ ሰፊ ንድፍ ያስቀመጡበት መሆን በማስታወስ ይህ ደግሞ ከዚያ በስነ ቤተ ክርስቲያናዊ ጥናት ዘርፍ አዲስ እየተጋባው የቤተ ክርስቲያናዊነት ሱታፌ አርአያ እርሱም ጉባኤያዊነት ከሚለው ሐሳብ ጋር የሚጣለፍ ቢመስልም ቅሉ የሁለተኛው የቫቲካን ጉባኤ ብፁዓን አበው በዚያ ጉባኤያዊነት በሚለው ሐሳብ ስር ያንን አቃባዊ ደረግታው ማለትም ሃይራርኪካል አቀማመጡ የሚያጎላው ጽንሰ ሐሳቡን አልፎ ለመሄድና ይህ ደግሞ ጉባኤያዊነት በሚለው ሐዋርያዊ አሰራር በማሟላት ለማስ ሻሻል መሆኑ አባሳለ ባቀረቡት የጥናት ጽሑፍ ያብራራሉ። በኩላይት ቤተ ክርስቲያን የብፁዓን ጳጳሳት ሚና ምንድር ነው? እንዴትስ መሆን አለበት የሚለው ጥያቄ ሁለተኛው የቫቲካን ጉባኤ በተካሄደበት ወቅት ብቻ ሳይሆን አሁንም ወቅታዊነት ያለው ሆኖ በተለያየ መልኩ የሚቀርብ ጥያቄ ነው። እርሱም እያንዳንዱ ብፁዕ አቡን የቅዱስ ጴጥሮስ ተከታይ የቀዳሚነት ስልጣኑን የቅዱስ ጴጥሮስ የቅርብ ተባባሪዎች አበይት ብፁዓን ካርዲናላትና ሊቀ ጳጳሳት ስር በሚመሩ መዋቅሮች ብፁዓን ጳጳሳቱ ባላቸው ሐዋርያዊ ስልጣን በሱታፌ የሚኖሩ መሆናቸው በተጨባጭ መልኩ በክልላዊ ቤተ ክርስቲያን ጭምር እንደሚገለጥ የሚያሳይ ስርዓት ነው። ስለዚህ ጠመቃዊና ጉባኤያዊነት የተሰኙትን ሁለቱን ጥያቄዎች በሸምጋይነት የሚያስታርቅ የመጨረሻ ውሳኔ ሰጭ የቅዱስ ጴጥሮስ ተከታይ ነው በሚል ውሳኔ ላይ ጸና። እንደ አውሮፓውያን አቆጣጠር መስከረም 15 ቀን 1965 ዓመተ ምህረት ጳውሎስ 6ኛ በነበራቸው በቅዱስ ጴጥሮስ ተከታይነት ልዩ ስልጣን አማካኝነት የብፁዓን ጳጳሳት ሲኖዶስ እንዲቋቋም አደረጉ። ዓላማውም ኩላይት ቤተክርስቲያንን የሚወክሉ በተለያዩ አካባቢ የምትገኘውን ካቶሊካዊት ቤተክርስቲያንን በመወከል ለቅዱስ ጴጥሮስ ተከታይ ስልጣን የቅርብ አማካሪዎች በመሆን እንዲኖሩት ለማድረግም ነው። በዚህ መልኩ የቅዱስ ጴጥሮስ ስልጣን በሁሉም ካቶሊካዊት ቤተክርስቲያን እንዲሰርጽ የሚያደርግ ነው። የቅዱስ ጴጥሮስ የቅርብ ተባባሪዎች የአበይት ባለስልጣናት ብፁዓን ካርዲናሎችና ሊቀ ጳጳሳት ስር የሚመሩት ጳጳሳዊ ምክር ቤቶችና ቅዱሳት ማህበራት መዋቅራዊ ህዳሴ ያጋባው ሁለተኛው የቫቲካን ጉባኤ ሳይሆን ጳውሎስ 6ኛ ናቸው። ምክንያቱም ይህንን መዋቅር የማደስ ስልጣን የቅዱስ ጴጥሮስ ተከታይ ስልጣን ነው በሚል ግንዛቤ መሰረት የፈጸሙት ህዳሴ ነው። እንደ አውሮፓውያን አቆጣጠር ነሐሴ 15 ቀን 1967 ዓመተ ምህረት የኩላይት ቤተክርስቲያን የመስተዳድር የስልጣን አካል በሚል ርዕስ በሐዋርያዊ ህገ መንግስት ስር እንዲካተት ባደረጉት የህግ አንቀጽ ዘንድ ተመልክቶ ይገኛል። እንዲህ ባለ መልኩ የጳውሎስ 6ኛ ህዳሴ እርሱም በቅድስት መንበሯና ጻፈ ሐዋርያ መዋቅር በማጽናት የቅዱስ ጴጥሮስ ተከታይነት ስልጣን በግብራዊነት ሳይሆን በህግ ለማረጋገጥ መቻላቸው በማመልከት ያ በቅዱስ ጽህፈት ቤት ይጠራ የነበረው የካቶሊካዊት ቤተ ክርስቲያን ጠመቅ ትምህርት ተንከባካቢ ቅዱስ ማህበር ስር ይመራ የነበረው ስልጣን ወደ የቅድስት መንበሯና ጸሐፊ ስልጣን በማዛወር ያንን ስልጣን በግብራዊነት ሳይሆን በህግ ደንግገዋል። የጳውሎስ 6ኛ ህዳሴ ባጭሩ ይህንን ይመስል ነበር። በማስከተልም ቅዱስ ዮሐንስ ጳውሎስ ዳግማዊ መልካም እረኛ በሚል ርዕስ የጳውሎስ 6ኛ ህዳሴ ስር ተመልክቶ እንደሚገኘው የመስተዳ አድራዊ ጉዳይ ብቻ ሳይሆን ሐዋርያዊ ግብረኖሎ ትኩረት የሚያደርግ እንዲሆን የሚያግዝ መሆን እንዳለበት ይህንን ሐሳብ አካተው አድሰውታል። በዚያ በቅዱስ ዮሐንስ ጳውሎስ ዳግማዊ ሐዋርያዊ ሕገ መንግሥት ስር የተካተተው የሕግ አንቀጽ አስተዋጽኦ የቅዱስ ጴጥሮስ የቅርብ ተባባሪዎች አበይት ባለሥልጣናትና ብፁዓን ካርዲናሎችና ሊቀ ጳጳሳት ስር የሚተዳደሩት ጳጳሳዊ ምክር ቤቶችና ቅዱሳት ማኅበራት ማለትም የኩሪያ ሮማና መዋቅሮች ሚና ክንውንና ተግባር ምን መሆኑ ዳግም በጥልቀት ያስታውሳል። ይህ ሥልጣን ሰብአዊ ቁዋሜ እንጂ የዚያ በእግዚአብሔር ፍቃድ መሆን የሚታመንበት የሐዋርያዊ ሕገ መንግሥት ክትለት አይደለም። ስለዚህ የእግዚአብሔር ፍቃድ ሳይሆን ሰብአዊ ቁዋሜ ነው። የሰው ልጅ በበለጠ እንዲተዳደር የሚደግፍ ነው። ይህ ደግሞ የቅዱስ ጴጥሮስ ተከታይ ሐዋርያዊ ሥልጣን ውጤታማ ለማድረግ የሚያግዝ ነው። ሁለተኛው የቫቲካን ጉባኤ ትልቅ ፍላጎትም ይህ ላይ የተብራራው ሕዳሴ መሆኑ አባሳለ በማብራራት የቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ ሕዳሴ ምን እንደሚመስልና ምን እንደሚያጎላ የሚያሳይ ያቀረቡት ተንታኝ የጥናት ጽሑፍ አጠናቀዋል።